ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11052 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መስከረም 4 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ የተለያዩ ሐተታዎችን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። በቅድሚያ ርዕሶቹ፣
ወያኔ በቀሰቀሰው የእርስ በርስ ግጭት ምክንያት ዜጎች ተፈናቀሉ፣ ተለጣፊዎቹ የኦሮሞና የሶማሌ ክልል ተብዬ መሪዎች ተወነጃጀሉ፣ ኤንኤስኤ የተባለው የአሜሪካ የስለላ ተቋም የወያኔን አገዛዝ እንደሚረዳ ተጋለጠ፣ በአዲስ አበባ በቆሼ በደረሰ የቆሻሻ መደርመስ አንድ ሰው ሞተ። ዝርዝሩን እነሆ።
የወያኔው ልዩ ፖሊስ በህዝቦች ላይ የሚፈጽመው የግፍ ግድያን በመቃወም ሰሞኑን በሐረርጌ የተለያዩ ከተሞች የተቃውሞ እንቅስቃሴዎች መደረጋቸው የሚታወቅ ሲሆን በግጭቱ የሞቱት ሰዎች ከ30 እስከ 45 የደረሰ መሆኑ እየተነገረ ነው። በአሁኑ ወቅትም በሁለቱም ከተሞች ውጥረት የሚታይባቸው ሲሆን በተለይም ከጅጅጋና ከአወዳይ ከተማ የተፈናቀሉ ሰዎች የተሰደዱበት የሐረር ከተማም እንዲሁ ውጥረት ያለበት መሆኑ ይታያል። የወያኔ ጸጥታ ኃይሎች በጅጅጋ ከኦሮሞ ብሔረሰብ ሌላ የሌሎች ብሔረሰብ አባላትን እያነሱ ሲሆን ከውጫሌና ከሌሎች ከተሞችም ኦሮሞዎችን እንዲወጡ እያደረጉ መሆኑ ታውቋል። በሐረር ከተማ የወያኔ ጸጥታ ኃይሎች በተሰበሰቡ ሰዎች ላይ በተኮሱት ጥይት አንዲት ሴት ስትገደል ሌሎች ሁለት ሰዎች መቁሰላቸው ተነግሯል። ይህ በእንዲህ እንዳለ በወያኔ የተሾሙት የኦሮሞና የሶማሌ ክልል ተብዬ ባለስልጣኖች እርስ በእርስ መወነጃጀል የጀመሩ መሆናቸው ታውቋል። የሶማሌ ክልል መንግስት ተብዬ ረቡዕ ዕለት በሰጠው መግለጫ ቄሮ ተብለው የሚጠሩት የኦሮሞ ወጣቶችና የኦነግ ታጣቂዎች በሶማሌ ሕዝብ ላይ የሽብር ተግባር እያካሄዱ መሆኑን ጠቅሶ የኦሮሞ ክልል ባለስልጣኖች በይፋም ሆነ በጀርባ ድርጊቱን ሲገፋፉ የቆዩ መሆናቸውን በመግለጽ ከሷል። የኦሮሞ ክልል ቃል አቀባይ ተብዬው በበኩሉ በፌስቡክ እና በሌላ መድረክ በሰጠው የአሳፋ መግለጫ የሶማሌ ክልላዊ መንግስት የሰጠው መግለጫ አሳዛኝ ነው በማለት ነቅፎ የሶማሌ ክልል ባለስልጣኖች በክልል ደረጃ ኃይል አደራጅተው በኦሮሞ ህዝብ ላይ ጭፍጨፋ ማካሄዳቸውን አውግዟል። ሰሞኑን ብሔረሰብን መሰረት ባደረገ የተነሳው ግጭትና የጠፋው የሰው ህይወት የወያኔ የዘር ክፍፍልና የጥላቻ ፖሊሲ ውጤት ከመሆኑም በላይ ወያኔ ሆን ተብሎ የሚገፋፋ አስከፊ ድርጊት መሆኑን የሚገልጹ ወገኖች በዜጎች መካከል ልዩነትና ጥላቻ የሌለ መሆኑን አስረግጠው መሰረታዊ መፍትሄው ዘረኛውንና አረመኔውን የወያኔን አገዛዝ ማስወገድ ብቻ ነው ይላሉ። በአዲስ አበባ ረጴ አካባቢ ያለውና ቆሼ ተብሎ የሚጠራው የቆሻሻ ክምር ተንዶ ቢያንስ አንድ ሰው የሞተ መሆኑ ታውቋል። የሞተው ዜጋ በአካባቢው ለጥቅም የሚሆን ቁሳቁስ ፍለጋ ላይ እያለ በድንገት በመደርመሱ መሆኑ የተገለጸ ሲሆን የሚደርስለት በመጥፋቱ ህይወቱ ሊያልፍ ችሏል ተብሏል። ሌሎች ሰዎች በአደጋው ስለመሞታቸው የተገኘ መረጃ የለም። ከዚህ በፊት ከመቶ በላይ የሚሆኑ ሰዎች ህይወታቸውን ያጡበት ይህ የቆሻሻ ክምር በወያኔ ባለስልጣኖች ትኩረት ሳይሰጠው አሁንም አደገኛ ሆኖ መገኘቱ ብዙዎችን አስገርሟል። ዘኢንተርሴፕት የተባለው ተቋም ረቡዕ መስከረም 3 ቀን 2010 ዓመተ ምህረት በድረ ገጹ ላይ ባሰፈረው ዘገባ ከ1994 ዓመተ ምህረት ጀምሮ ኤንኤስኤ የተባለው የአሜሪካን የስለላ ተቋም የቴሌፎንና መሰል ግንኙነቶችን ለመጥለፍ የኤሌክትሮኒክስ የስለላ ቴክኖሎጂ በመስጠትና ሰላዮችን በማሰልጠን የወያኔን አገዛዝ ሲያጠናክር እንደነበር አጋልጧል። በ1994 ላይንስ ፕራይድ በሚል መጠሪያ በአዲስ አበባ የተቋቋመውና 12 ጣቢያዎችንና 12 ሰዎችን ብቻ ይዞ የተቋቋመው ድርጅት ከሁለት ዓመት በኋላ ወደ 46 የስለላ ጣቢያዎች ያደገ መሆኑና በመቶ የሚቆጠሩ በስለላ የሰለጠኑ ግለሰቦችን ያሰማራ መሆኑ ታውቋል። ስለላው በአካባቢው በተለይም በሶማሊያ የሚገኙ የሽብር ኃይሎችን ለመከታተል የተወጠነ ነው ቢባልም የወያኔ አገዛዝ ሰላማዊ ዜጎችን ለመከታተልና ለማፈን የሚያካሄደው ተግባር አጠናክሮለታል ተብሏል። በተለይም እስካሁን ድረስ የሐሰት የሽብርተኝነት ክስ ሲመሰረትባቸው የቆዩ ሰላማዊ ዜጎች ለአመታት የስልካቸውና የሌላ ግንኙነታቸው ተጠልፎ ለፍርድ ቤት ማስረጃ መሆኑ ሲያገለግል መቆየቱ የአደባባይ ምስጢር ነው። የሂዩማን ራይትስ ዎች የጥናት ተመራማሪ ፊሊክስ ሆርን በጉዳዩ ላይ በሰጡት አስተያየት የወያኔ አገዛዝ በሰላማዊ መንገድ ድምጻቸውን የሚያሰሙ ዜጎች ስለላ በማካሄድ በቁጥጥር ስር በማዋልና አስሮም ግብረሰየል በማካሄድ የሚያሰቃይ መሆኑ እየታወቀ የአሜሪካን ቡድን የስለላ ቴክኖሎጂ በመስጠትና ስልጠና በማካሄድ ይህንን አፋኝ ቡድን ማጠናከሯ አሳዛኝ ነው ብለዋል። በ2000 እና በ2001 ዓመተ ምህረት የወያኔ አገዛዝ ኦጋዴን ውስጥ ያካሄደው ጭፍጨፋ በሰው ዘር ማጥፋት ሊያስጠይቀው እንደሚችል ገልጸው ይህንን አገዛዝ እየተቃወመ ማንንም ሰው ከፍተኛ አደጋ ሊደርስበት እንደሚችል እየታወቀ አገዛዙን መድራት ተገቢ እንዳልነበር አስረድተዋል። የወያኔ አገዛዝ ወደ ስልጣን ለመምጣት የቻለው በአሜሪካ አርዳታ ትብብር መሆኑን ያስታወሱ ወገኖች ስልጣን ከያዘም በኋላ ይህ አከፋፋይና አፋኝ ኃይል ተደላድሎ እንዲቆይ አሜሪካ ከፍተኛ አርዳታና ትብብር ማድረጓን ገልጸዋል።
የአንጎላ ህገ መንግስት ፍርድ ቤት ባለፈው ወር የተካሄደውን የሀገሪቱን ብሔራዊ ምርጫ ነጻና ግልጽ ነበር በማለት ያጸደቀ መሆኑ ታውቋል። ነሐሴ 17 ቀን 2009 ዓ.ም ምረት በመርጫው የተወዳደሩት የተቋሚ ኃይል መሪዎች ምርጫው የተጨበረበረ መሆኑን በመግለጽ ድምጹን እንደገና እንዲቆጠር መጠየቃቸው ሲታወቅ ረቡዕ ዕለት ፍርድ ቤቱ በሰጠው ውሳኔ ጥያቄያቸውን ውድቅ አድርጎታል ተብሏል። የመከላከያ ሚኒስትር የነበሩት ጃኦ ሎሬንሶ የቀድሞው ፕሬዝዳንት በመተካት የሀገሪቱ ፕሬዝዳንት በመሆን ቃለ መሐላ ይፈጽማሉ ተብሏል። በማሊዚያ ዋና ከተማ በኳላላምፑር የአንድ ሃይማኖት ትምህርት ቤት ውስጥ በተነሳሳት 21 ተማሪዎችና 2 አስተማሪዎች የሞቱ መሆናቸው ተነግሯል። ሰዓቱ የተነሳው ሐሙስ ጠዋት ሲሆን የየክፍሎቹ መስኮቶች በብረት የታጠሩ በመሆናቸው ከሰዓቱ ሊያመልጡ ያልቻሉ መሆናቸውም ታውቋል። የሰዓቱ መንሻ ምን እንደሆነ ያልታወቀ ሲሆን በአገሪቱ ከደረሱ አሰቃቂ የሰዓት አደጋዎች አንዱ ነው ተብሏል። ባለፈው ሳምንት አርብ በደቡብ ሱዳን አንድ የቀይ መስቀል ሰራተኛ እርዳታ እየሰጠ በነበረበት ወቅት በጥይት ተመትቶ በመገደሉ ድርጅቱ በተለያዩ የደቡብ ሱዳን ግዛቶች እርዳታ የመስጠቱን ስራ ያቋረጠ መሆኑ ገልጿል። ድርጅቱ እርዳታ መስጠት ያቆመው ኢኳቶሪያ በሚባል አካባቢ ሲሆን 22000 የሚሆኑ ሰዎች በእርምጃ ሊጎዱ እንደሚችሉ ተገምቷል። ደቡብ ሱዳን ለእርዳታ ሰጪ ድርጅቶች አደገኛ ከሚባሉ አገሮች ውስጥ አንዷ ስትሆን ሁኔታው ከዚህ በላይ እየተበላሸ እንደሚሄድ ተዘግቧል። በተባበሩት መንግስታት ዘገባ መሰረት ባለፉት 4 ዓመታት ብቻ በደቡብ ሱዳን 84 የእርዳታ ሰጪ ድርጅቶች የሞቱ ሲሆን 17ቱ የተገደሉ ካለፈው ዓመት ጥር ወር ጀምሮ መሆኑም ታውቋል። ካለፈው ዓመት ጥር ወር ጀምሮ ከ300 የሚበልጡ የእርዳታ ሰራተኞች በጸጥታ ምክንያት ወደ ሌላ ቦታ የተዛወሩ መሆናቸው ተገልጿል። በሰሜናዊ ካሜሮን አንድ ሴት በአንድ መስጊድ ላይ ያፈነዳችው ቦምብ 4 ሰዎችን የገደለ መሆኑ ታውቋል። አደጋው የደረሰው ካሜሮንና ናይጄሪያ በሚዋሰኑበት አካባቢ ሲሆን ቦምቡን ያፈነዳችው ረቡዕ ጠዋት ወደ መስጊዱ ምዕመናን ለሰላት በመግባት ላይ እንዳሉ ነው ተብሏል። ቦታው ከናይጄሪያ ወሰን አጠገብ በመሆኑ አጥፍቶ ጠፊዋ በቦኮ ሐራም የተላከች ሳትሆን እንደማትቀር ተገምቷል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተከራካሪ ተቋም ባለፈው ሳምንት ባወጣው መግለጫ ካለፈው ዓመት ሚያዝያ ወር ወዲህ በናይጄሪያ በካሜሩን ከ400 ሰዎች በላይ በቦኮ ሐራም ያጥፍቶ ጠፊዎች ጥቃት የተገደሉ መሆናቸውን ገልጸዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ኢትዮጵያ ግርማ ተገፎ የልጆቹ አረሳ ሜዳ ላይ ረግፎ ሜዳ ላይ ረግፎ አድኖኝ እያለ አሻግራ ወደኛ ምን አንጀት ያለው ነው አርፎ የሚተኛ አርፎ የሚተኛ ብዙ አይኔ የሚያርፍባት ውብ ሀገር እያለ እንዴት ፍቅር አትል ደማኝን ሆናል ብዙ አይኔ የሚያርፍባት ውብ ሀገር እያለ እንዴት ፍቅር አትል ለማኝን ሆናል እንዴት ባገራችን ህስባንዲ ይመክናል ከልጅ እስከ አዋቂ ሁሉም ለማኝ ሆናል ሁሉም ለማኝ ሆናል ስለ ኢትዮጵያ ውጭ ብለን አናውራ ወይ ተነሱ እንርዳት ወይ ስሟን አንጥራ ወይ ስሟን አንጥራ ብዙ አይኔ የሚያርፍባት ውብ ሀገር እያለ እንዴት ፍቅር አትል ለማኝን ሆናል ብዙ አይኔ የሚያርፍባት ውብ ሀገር እያለ እንዴት ፍቅር አትል ለማኝን ሆናል ከባር እንዳልሆሽ ለኮሪያ ለኮንጎ ጦር እንዳላሰለፍ ጦር እንዳላሰለፍ አባይን ደግሰሽ ስንቱን እንዳልመገብሽ እንዴት አንገት ይጥፉ ይራቦ ልጆችሽ ይራቦ ልጆችሽ ብዙ አይኔ የሚያርፍባት ውብ ሀገር እያለ እንዴት ፍቅር አትል ለማኝን ሆናል ብዙ አይኔ የሚያርፍባት ውብ ሀገር እያለ እንዴት ፍቅር አትል ለማኝን ሆናል
ፍኖተ ዴሞክራሲ የድል ብስራት ነው። የኢትዮጵያ ህዝብ ቅሚያውን የሚገልጽበት ዘዴ አጽፊውን የሚቀጣበት ብልሃት አለው። ጥላቻውን ባፉ ሳይሆን በአይኑና በግንባሩ ይገልጻል እንጂ ተቻክሎ በስሜት ውስጥ ገብቶ እርምጃ አይወስድም። ድሉን አስልቶ እርምጃውን ገምቶ የመጓዙ ብቃት ያለው ህዝብ ነውና በሚሆን በማይሆን አይደናገጥም። ዘገምተኛ ቸልተኛ የሚል ቅጽል አይመጥነውም። ወቅትና ስፍራን ከጊዜ ጋር አጣጥሞ የመጓዙ ጥበብን የተካነ በትግልም ያለው ህዝብ ነው። ለጅል ጠላቱ ምስጢር ለማቂውና ለጣዩ መፈውሻ ጠበል ነው። ይህ አይነት ልምዱና መግባሩ የታሪክና የትውልድ ቅርሱ በመሆኑ ይንከባከባል። ወያኔና የኢትዮጵያ ህዝብ አልተዋወቁም። ህዝብ በዝምታው ሲያላግጥበት በፈገግታው ሲያሾፍበት ወያኔ ተቀበሉትና ያመሰገኑት ይመስለዋል። ህዝብ መልእክቱን ሲያስተላልፍለት አጥፊና ጠፊነን ሲለው ለመረዳት አቅምና ችሎታ ይሳነዋል እናም አይተዋወቁም። በስልጣኔው ከምንም መቅደሙን የዓለም ታሪክ የመሰከረለት የኢትዮጵያ ህዝብ በዘመናት ሂደት ውስጥ እድገቱ ገጥቶ መቆየቱ ያገዛዝ ችግሮች የፈጠሩት መሆኑን ከተገነዘበና ትግል ከጀመረ አመታት አልፈውታል። በመሆኑም እንኳንስ በንቀት የሚገዙትን ወድድን ያሉ የሚያታልሉትን አስመሳይ ገዦች ሁሉ ታግሎ ጥሏል። ኢትዮጵያ ህዝብ የውጪ ጠላቶቹን ሻባር የኖረ መሆኑን ለመገንዘብ እንኳን ጊዜ ወሰደበት። ወያኔ የኢትዮጵያ ህዝብ ማንነት ለማወቅ ይቻላል ብሎ ለመገመት አዳጋች ይሆናል። ከየትኛውም ዘመን በላይ የውያኔ አገዛዝ ልዩ የሚያደርገው የኢትዮጵያ ህዝብ የኔ የራሴው ነው ብሎ በመገመቱ የተፈጸመበትን ጭፍጨፋ ሲመለከቱት ነው። ህዝብ በነጻነቱና በምርጫው እንዳይኖር በጦርነት አፍኖ በግፍና በሰቆቃ አሰቃይቶ መግዛት የፈለገው ወያኔ ሀገርና ህዝብን አሳልፎ ለመስጠት ያደረገው ማታለያና የወሰደው እርምጃ ምን ያህል ዘግናኝ እንደሆነ ሲያውቁትና ሲረዱት ነው። ወያኔ እንደ ጋርዮሽ ስርዓተ ማህበር ህዝብን ለጉድጓድና ለዛፍ ስር መጠለያ ሲዳርግ በድርቅ የተጎዳው በክልል ታፍኖ እንዳይንቀሳቀስ መደረጉን ሲያጤን ልክ እንደ ጋርዮሽ ስርዓተ ማህበሩ ስር ምሶ ቅጠል በጥሶ ድንጋይ ተንተርሶ ለመኖር እንኳን እድል የተነፈገው ህዝብ መሆኑን ሲያስተውል በጥይት ሲጨረስና በእስር ሲጋዝ ለሚመለከት ሁሉ ወያኔና ህዝብ ምን ያህል እንደማይዋደዱ መገንዘብ አያስቸግረው። ይህን አይነቱን ሰቆቃ የተመለከተ እንደ ፍኖተ ዲሞክራሲ ያለ የህዝብ ልሳን ዜናውን በሌላ ዜና አይሸፍንም። የአርበኞች አባላቱን ቃል ጠብቆ የሚጓዝ ነውና በአባላቱ ያልተቋረጠ ድጋፍ የቆመ በመሆኑ ለማንም ለምንም የውጭ አካል አያቆበድድም። የኢትዮጵያ ህዝብ ለሀገሩ ቢሞት ለትውልዱ ቢሰዋ ተፈጥሮ ከምንም ማስበልጣ ያደለችውን የ13 ወር አየር ለፍጥረታት ሁሉ ተስማሚ የሆነች ምድር መደፈርና መቀማት ቢያንገበግበው ነውና አጠፋህ የሚለው አይኖርም። እንኳንስ ለኢትዮጵያ ለሌላም ሀገር ነዋሪው ህይወቱን ሲሰዋ መቆየቱ የታሪክ ሀቅ ነውና ብዙሃኑ ዋይታ በጥቂቶች ፈሽታ የለወጠ ወያኔ ለድፍረቱ ዋጋውን የሚያገኝበት ጊዜ ሩቅ አይሆንም። ባደራጀው ሰራዊት ቢተማመን ባሰማራው ነፍሰ ገዳይና ሰላይ ቢኩራራ መረቡ እንደሚበጣጠስ ከቶንም ጥርጥር የለው። ከእንግዲህ በኋላ የህዝብን ድጋፍ አግኝቶ ህዝብን አቂሎና ዋስቶ በህዝብ ላይ ተኩራርቶና ህዝብን አሰቃይቶ ለመኖር የሚቻል አይሆንም። ህዝብ የበቃው መሆኑን በዘፈኑ በግጥሙ በቲያትሩ ገልጾ ጨርሷል። ህዝቡ ኃያል ነው። ህዝቡ ሁሉን ቻይ ነውና ችሎታውን ማሳየቱ ደግሞ አይቀሬ ነው። የውያኔ ጉራ የትም አያደርሰውም። የህዝብ ቃል ነው። የህዝብ ቁጣ ነው። መጪው ጊዜ በዶች ስቃይና ዋይታ ላይ የተመቻቸ ኑሮ ለመኖር የሚያስችል አይሆንም። የኢትዮጵያ ህዝብ መከራን ታጋሽ እንጂ ነጻነቱን ለጋሽ አይደለም። ስለዚህ ነው በአቅሙ ኑሮ በአቅሙ ሞቶ ሀገሩን ጠብቆ የኖረው። ፍኖተ ዲሞክራሲ የዚህ ሀቅ ተጋሪ ነው። በኢትዮጵያ ህዝብ ላይ የሚደረግ ደባን አስቀድሞ ያጋልጣል። ህዝብን ለጀግንነት ይቀሰቅሳል፣ ያበረታታል፣ መንገድን መላን ይጠቁማል። የሚሰራው ሁሉ ለህዝብ ጥቅም እንጂ ህዝብን ለማዋዛት አይሆንም። ይህንን ለማድረግ የሙያ ግዴታም ሆነ የአባላቱ የአርበኝነት ጽናት አይፈቅድለትም። በመሆኑም የውያኔን ጀሌ የሚያዝናናበት ፕሮግራም የለውም። ፕሮግራሞቹ ሁሉ እውነታን የሚገልጹ፣ የሚያስጠነቅቁና የሚያስተምሩ ናቸው። የኢትዮጵያ ወጣት ታሪኩ እንደሚያሳየው ከህዝብ ጠላቶቹ ጋር ተናንቆ ሲዋደቅ እንጂ ከጠላቶቹ ጋር ሲሞዳሞድ አይደለም። ምንም ጊዜ ቢሆን አብዛኛው ወጣት ለሀገሩ ለክብሩ በተጠንቀቅ የቆመ ነው። የአዛውንት ወላጆቹ የአርበኝነት መንፈስ በውስጡ ያለ ረመጥ እሳት ነው። ረመጡ ቋያ ሲሆን ቅጠልን ሳይሆን ድንጋይን የማቃጠል አቅም ያለው ነው። ወጣቱ በውያኔ ላይ ያለውን ጥላቻ በየኳስ ጨዋታው፣ በየሙዚቃ ኮንሰርቱና በየጎዳናው ላይ በሚያደርገው ተቃውሞ ገልጿል። ስለዚህም ፍኖተ ዲሞክራሲ የወጣቱን ቃል አክባሪ ነው። የውያኔ አወዳሽ ሳይሆን አፍራሽ ሚና ተጫዋች፣ የፊት ተሰላፊ አጥቂ ሚዲያ ነው። የህዝብን ቃል የአባላቱን ቃል ጠባቂ ሚዲያ ነው። ወያኔን ለመታገል በቁርጠኝነት የተሰለፈ ወገናዊ የሆነ የራዲዮ ልሳን ነው። ፍኖተ ዲሞክራሲ የኢሃፓና የጀግኖች አባላቱ ፍሬ ነው። አባላቱም የኢሃፓ፣ ፍኖተ ዲሞክራሲም የአባላቱ ነው። ድል ለኢትዮጵያ ወጣትና ለኢትዮጵያ ህዝብ በሙሉ። ምንጊዜም አሸናፊው ህዝብ ነው። Yeah.
በሆነማ የህንዶች ሃይማኖት አቆኖ ቢሰራ ዳግመኛ ሰው ወሆን በዳግም ፈጠራ አፈናንም ቢሚል ፍጹም ማይፈራ ለህዝባይ ትግል ንዶ የሚያበራ በጨለማው ሌሊት መንገድ የሚመራ ነበር ወሆን ኃይሉ ንሳተ ገሞራ ዓለም ሆኔ እንጂ ሆኜ በሆነማ የታፈነ ህዝብ ድምጽ ሮሮ እንዲሰማ ልክ እንደ ገሞራው ልክ እንደ ደብተራው ልክ እንደ አሊ ሁሴን እንደ ሃማቱማ እሟገስ ነበር በጥበባው ድማ ሰበብ ሳላበዛ ምንም ሳላቅማማ በሆነማ ኖሮ ጀግና እንደዚያ ተውልድ ብር ነፍጥ ለያዘ ተንጠፍሮም ማይሰግድ የጥላቱን ፊት ሲያይ በፍራት የማይረድ ሌቱ ያረጠለት የማይርበደበት ጧት የገባው ቃል ማታ የማይክድ ሆነም ማኖሮ ልክ እንደዚያ ተውልድ የፍራት ማርከሻ መቻረክሳት ነበር የሃገር የምድር የአውሮፓ አሜሪካ ያረቡ የህንዱ የነ ቻይናውሻ ቢሆንም ማኖሮ ልክ እንደሞሮ ገሞራው የመጣፍ ክሂሌ ቢሆንም አንደሱ የህዝብ ተበቃ ብሬ መንጎሌ መስም ቢያይ ነበር ውሸቱን ሲጠርቅ የምዕራብ አገልጋይ የነ ቻይላ ሎሬ ያረቡ የህንዱ ለገዛው አለኔ ሞግተው ነበር በያሌ ውሸት ነው ተቦክቶሮም ለንደን ሱዳን የተሰራው የፈጠራው አገ ከመቶም ማያልፈው ካንተው ጋር የሚሞት ፍሬ አልባ ድኩም ነው ኢትዮጵያዊነት ግን ዘመን የማይሽረው እለው ነበር አዋልታና ማገሩ ኖሮ ያለፈበት የደብተራው ክሩ የዮናስ ተስፋዬ የገሞራው ክሩ ህይወት ማዋለጃ መጣፊያ ብዕሩ ህዝባዊነት ነው መሰረተ ስሩ ሲጨንቅ የማይላላ የቃል ኪዳን ቁጥሩ ሲቆይ የሚደምቀው ቀለም ምስክሩ የሲአይኤ ጋሪ የሞሳድ መጋዣ የማይ በቅሎ አስረች ምቹ ሲል ያገር ተስፋ ገድሎ የዓለም ባንክና የአይኤምኤፍ ቅምጥ ወገን ላይ ተጭኖ እንደዚህ ሲያናጥጥ አዎ ይሁንማ ኖሮ የናጅሬን ብዕር የቅጥረኛን ተንኮል ሰርንዞም ይመትር ሰንዝሮም ይመትር መቻስችለው ነበር ብዕሬ ለማያት ይንግፍስም ብሎ ነበር ይዋጋ እንጂ ባገሬ ምድር ላይ የሰባውን አሰስ ገምሶ ገምሶ ጥሩ አይደለም ምን ነበር የዛ ትውልድ ግቡ የተሰዋለት ምን የእምነት ክርማተቡ ዶክተር ፕሮፌሰር የሚል ማረክ ለቅሞ የመጣውን ገዢ ተለማምጦ አስታሞ ይዘይቶም ይነፋ ክብር ተሸክሞ በቀይ ደም ሳይሆን በአፍሪካ ቀለም ቃላትን ሸላልሞ ፍጹም አልነበረም በባዶ ጭንቅላት ሊያስመርታታሞ ደሙ መሬት ፈሶ አጥንቱን ከስክሶ የከተበው ታሪክ አፈሩን አጣክሶ ዋቢነት ያቆመው የሐቅ ምሰሶ የሚያስነብበው ዝክር ምስክርነቱ ታግሎ መሞቱን ነው ለኢትዮጵያዊነቱ። አዎ ታጎቹን ጻፍቶኝ በሆነማ የሰማቱን ገድል ነግሬም ማሰማ ለመጣፋኝ ሁሉ የወጥቀማሽ ቅምጥ አመጽን የማጥፊያ የመርገጫ ሸበት የወንበሩ ሽፋን የግማቹ ሽርጥ ጀግና እየተባለ ዛሬ ላይ የግልብጥ መች ቻለው ነበር ሊያጠፋ የበላ ታሪክን እንደምስት የህንዶች ሃይማኖት ሐቆኖ ቢሰራ ዳግመኛ ሰው ሆን በዳግም ፈጠራ አፈናንም ቢሚል ፍጹም ማይፈራ ለህዝባይ ትግል ነዶ የሚያበራ በጨለማው ሌሊት መንገድ የሚመራ ነበር በሆን ኳይሉ ንሳተ ገሞራ ነበር በሆን ኳይሉ ንሳተ ገሞራ።
የህብረት ጉዳይ እንደገና ሲሰለቅ ስለ ህብረት ሲነሳ ዜጎች ቢሰለቹና ወሬ በዛ ቢሉ የምንረዳቸው ነው። ሁሉም ድርጅት አባል ያለው በጣት የሚቆጠሩትን ያው በውጭ ሀገሮች ይዞ ያለው ህብረት ሲሉ ጥሪ ሲደረድሩ ሰው መስማት ቢሰለቸው አይፈረድበትም። ህብረት በከባድ ጥረት ሲመሰረት ግን ወዲያውኑ ለማፍረስ የሚደረገውን ክፉ ዘመቻ ደግሞ እናስታውሳለን። ኢዲሃክ እንደ ተመሰረተ ባዕዳን በውስጡ ገብቶ የነበረን የደርግ ኮሎኔል አባብለው እንዲገነጠልና ፍርሻ እንዲቀነቀን አደረጉ። ህብረት በረጅም ጥረት ሲመሰረተም የወያኔና የባዕድ ቅጥረኞች ወዲያውኑ ሊያፈርሱት ተነቃንቀው ቅንጅትን አስመስርተው ያው ጊዜ ጠብቀውም ቅንጅትን ሊያፈርሱ ቻሉ። የ1997ቱ የምርጫ ድልም አስበልተው አሁን በተቃዋሚ ጎራንን በሚሉ ቅጥረኞቻቸው አማካይነት የህዝብን የሞት ከተማ አድማ አከሸፉ። ቅንጅትን ከፈሉ፣ ህብረትንም በአገር ቤት ለወያኔ አስረከቡ። ቃል ሌላ ተግባር ሌላ የምንለው ነው። በሰሞኑ በዚህ አፍራሽ ተግባር ለ30 ዓመት የተሰማራን ህብረቶችን መራሁ እያለ የሚያሽመደምድ ግለሰብን በይፋ የሚተቹት ማጠየቂያ አላቸው ማለትም ይቻላል። ዛሬም ብዙ የተለወጠ የለም። የወያኔን ልብ የሚያሞቅ አሳዛኝ ሁኔታ ነው። ስለ ህብረት ዋና አባወራው ሆነው በየመድረኩ ያወቃሉ፣ ግን በተጨባጭ ከድርጅቶች ጋር ተገናኝተው ስለ ህብረት አይወያዩም። ሌሎች አልፈለጉም የሚለው ምክንያት ሁሌም በሀቅ ላይ የተመሰረተ ነው ማለት አይቻልም። ህብረት እያሉ ለምን ህብረትን በተጨባጭ እንደሚሸሹ ሊሆኑ የሚችሉ ምክንያቶችን ስናቀርብም ቆይተናል። ያባ ከህብረት ጥረቶች ስርቅ የራቀበትን ምክንያት ገልጾ ገሸሽ ብሎ መቆየቱ የሚታወስ ነው። ባሉታዊ ሊከሱት የነበሩት ግን በራሳቸው የሚሰራ ህብረት ሊመሰረቱ ሳይችሉ አመታት አልፈዋል። ለድክመቱ ምክንያት ድርጅቱ አለመሆኑ ግልጽ ሆኗል። ስለ ህብረት እያወሩ ከህብረት የሚሸሹ ምክንያት አላቸው። አንዳንዶች ህብረት የሚያመጣባቸውን ቁጥጥር ወይ ስልጣን መጋራት አይፈልጉትም። ምኑ ተይዞ ጉዞ ሊባል ይችላል። የግለሰቦች ገና መሟላት ያቃተው ግን የጋለ የስልጣን ጥም ከወዲሁ እንቅፋት ሆኖ ህብረትን ያደናቅፋል። ብቸኛ የህብረት መሪ ለመሆን ወይም ፈላጭ ቆራጭ ሚናን ለመያዝ ሲሹ ትብብርን የሚፈልጉት አይሆኑም። ድርጅታችንን ባሰኘኝ ለመውሰድ መብታችን የኛ ነው ባዮች ናቸው። ሌሎች ደግሞ የድርጅታቸውን ነፃነት ያላስከበሩ ባለመሆናቸውና በልዩ ልዩ ገመድ የተተበተቡ ሆነው ስለሚገኙ ዘመዱን ጎታቾቹ ከነገሌ ጋር አትተባበሩ ሲሏቸው ያን መጣስ አይችሉም። በዚህ መስክ ሻቢያና አሜሪካ የነበራቸውና ያላቸው አሉታዊ ሚና ሊጠቀስ የሚችልም ነው። ህብረትን በተመለከተ በኢትዮጵያ አንድነት መሰረት ላይና የአንድነት ኃይሎችን ህብረት በማስቀደም መሆን ይገባዋል በሚል ደጋግመን የገለጽን ያሳሰብን ቢሆንም አንዳንድ ድርጅቶች ከአንድነት ኃይሎች ርቀው ከገንጣይ አቀንቃኞች ጋር ሲሰማሩ በመጣር ወርቅ ጊዜን አጥፍተዋል። ውዥንብር እንዲሰፍንም አድርገዋል። በሻዕቢያ ቁጥጥር ስር የተመሰረተውና ወዲያውኑ የፈረሰው ኢኤፍዲ የተባለው ሂደትን ያጠኗል። ከዚያ በኋላም ተመሳሳይ ሙከራ ተደርጎ የተፈለገው ውጤትን አላመጣም፣ ባዶ ሆኖ ቀርቷል። በዚህም በዚያ ህብረት፣ ጥምረት ወዘተ በሚል ተሰባስበው መሶብ የማይከፍቱ ኃይሎች የመሰረቱት ሁሉ ወሬው ተናፍሶ ሳያበቃ ኢምንትነቱ ይፋ ወጥቷል። በአሁኑ ጊዜ ምንም ክብደት የሌላቸው ግን ህብረት ነን የሚሉ ቡድኖች እንዳሉም ይታወቃል። በሂደቶቹ ግን የሻዕቢያ ጣልቃ ገብነትና ጥረቶቹን የመቃኘት እንቅስቃሴ የተነሳ ውድቀት ከጠዋቱ መታየቱ የሚያስገርም አልሆነም። ከዚህ መቅሰም ያለብን ትምህርት ድርጅቶች ነፃ ሆነው በኢትዮጵያዊ ዓላማና መቻቻል በራሳቸው ጥረት የትግል ህብረት ሊመሰርቱ መጣር እንዳለባቸው ነው። ያባ የማያብራቸው ቡድኖች አሉ፣ ህልውናቸውና አቅማቸው አቋማቸው ላይ እምነት ስለሌለው። ከዚህ ቀደም ዋናውን ጠላት ደርቅ ኢሰፓን ለመታገል በሚል ከወጉትና ካደሙት ጋር በህብረት ተሰልፈውም ነበር። ሂሳብ ማወራረድን ከሀገር ጥቅም ሳያስቀድም ማለት ነው። ይህ ሙከራው ግን የተጠበቀውን ውጤት አላስገኘም። ይባስ ብለው በወንጀል ተሰማርተው የነበሩ ዳግም ሊነሱበት ሲጥሩ ተገኝተዋል። ይህን ተመክሮ ለመድገም ፍላጎት የለውም። ከዚህም ባሻገር ከድርጅቱ ጋር ግንባር አይፈልጉም የሚሉት ሌሎች በሩቅ ርቀት የሚያዩትና ህብረትንም የማይፈልጉ መሆኑን ደጋግሞ ገልጿል። ይህ በመሆኑም ባለው ሁኔታ ድርጅቱ ይህን ተልእኮ ለማሟላት ተመክሮን መሰረት ያደረገ ጥረት ለማድረግ ዝግጁ መሆኑን ገልጾ ሊተባበሩ የሚችሉትን ጥሪ አድርጎላቸዋል። ህብረት ስንል ለምን የሚለው እንዴትን ይቀድማል? ህብረታችን የወያኔን አገዛዝ ለማድረግ ሳይሆን ለማውደም ነው። ህብረታችን የኢትዮጵያን አንድነት በዴሞክራሲ መሰረት ለማደስ ለማጠናከር መሆን አለበት። ለግንጠላ ኃይሎች አይታክቴ ህዝበ ውሳኔ ለሚሉት ለማመቻቸት አይደለም። በተለይም የሻዕቢያን ህዝበ ውሳኔ ቧልት ካየን በኋላ ወያኔ የህዝብ ጠላት ሳይሆን ወዳጅ ነው ከሚሉ ጋር ህብረት ለሀገርና ለህዝብ አይፈይድም። የወያኔን ህግ ከማያከብሩ ጋር አናብርም ከሚሉ ጋር መቼም ቢሆን መች ህብረትን አናስበውም። ለመራራው ትግል ቁርጠኝነት ለሌላቸው ረሽ ሲተኮስ ለሚርዱ የኢትዮጵያን ሉዓላዊነት ቀርቶ የድርጅታቸውን ነጻነት ላስረከቡ የምናጠፋው ጊዜም መኖር የለበትም ባይነን። ጥራት ለህብረቱ መሰረት መሆን አለበት ማለት ነው። ይህ በእርግጥም አንጻራዊ ነው፣ ባለንበት ተጨባጭ ሁኔታ የሚወሰን ነው። የዓላማ አንድነትና ጽናት፣ የአቋም ስምረትና ጥንካሬ፣ አገር ወዳድነት በሌለበት ወይም በደከመበት የሚሞከር ህብረት ግድግዳው ሰንበሌጥ ይሆናል እንደነ ቶሎ ቶሎ ቤት። ታዲያ ዳግም ይህን ርዕስ ማንሳቱ ለምን አስፈለገ? የህብረት ጥያቄ አንዱ አንገብጋቢ የትግላችን ጉዳይ ነው። በዚህ መስክ ችግሩ ካልተቀረፈ፣ ካልተፈታ ትግላችንን ወደምንፈልገው ግብ ለማድረስ አንችልም፣ አልቻልንምም። ማለትም የህብረትን ጥያቄ ማንሳትና ተጨባጭ መፍትሄ መሻት አስተባብሮና የወያኔን የክፍፍል ዘመቻ አሸንፎ ሊያደራጅ ሊያሰልፍና ሊያታግል መነሳት አለበት ማለት ነው። ወያኔ በጎጥ ሳይቀር የከፈለውን ህዝብ አንድ ማድረግ የሁሉም በሁሉም ተግባር መሆን አለበት። ይህ ከሆነ ህብረት እውን የሚሆንበት መሰረት ይታያል። ወያኔ ህብረቶችን ለማደናቀፍ ወይም ለማፍረስ መጣሩ የሚጠበቅ ነው። የህዝብ አንድነት የውድቀቱ አረጋጋጭ መሆኑን ያውቃልና። ህብረቶች ግን የተደናቀፉት በወያኔ ጥቃት ብቻ ሳይሆን በራሳቸው ውስጣዊ ድክመት መሆኑን በተጨባጭ ያየነው ነው። ህብረትን ያፈረሱት የካዱት መሪዎቹ ናቸው። የቅንጅት ችግርም ውስጣዊ ነበር። መሰረቱ ጠንካራ ባለመሆኑ ሊፈራርስ ቀላል ይሆናል፣ ሆኗልም። የትግል መሪ ሊሆኑ ብቃት ከቶም የሌላቸውን መሪያችን ብሎ በማቀፉም ቀውጢ ቀን ገና ሳይመጣ ይከዱታል። ይህንንም ህብረት ላይ ከደረሰው ማየት እንችላለን። ይህ ተመክሮም የአመራርን ጥያቄ ወሳኝ ያደርገዋል። የራሳቸውን ተክለ ሰውነት እየቸበቸቡ ህዝብን የሚያደናግሩ መኖራቸውን ስናይ ዓመታት አልፈዋል። ቢከፍቱት ተልባ አይነት ናቸው፣ ግን ቀውጢ ቀን ሲመጣ ታሪካቸው ማንነታቸውን እያጋለጠ ዜጎች ይህን ቦታ ባለመስጠታቸው ለፍተት ያቆሙትን ህብረት ሆነ ቅንጅት ለጠላት አጋልጠው ይሰጡባቸዋል። ነጋ ጠባ ምጸትና ቀቢጸ ተስፋ እጣ ክፍላችንም ይሆናል፣ ሆኖም ቆይቶብናል። ያልተባለ እያልን ባይሆንም የችግሩ ይዘት ዳግም መገለሱ ምናልባት ለግንዛቤ ይጠቅም ይሆናል በሚል ተስፋ ነው። ለወያኔ ገበናን ላለማስጣት ያው መቆጠብ ያለ ሆኖ እንጂ ዝርዝር ማድረጉ አስፈላጊነቱን አተነው አይደለም። ማን ምን እንደሰራ፣ ማን እንቅፋት እንደሆነ፣ ማን ለወያኔ ተንበርክኮ ህብረትን እንዳደናቀፈ፣ ማን ህዝብን አሳልፎ እንደሸጠ የማያውቅ ዜጋ ጥቂት ነው። ይህ ማለት ግን አሁንም የሚያደናግሩ የሉም ማለት አይደለም። ተመክሯለን፣ ከውድቀትም ብዙ መማር እንችላለን። ህብረት ሲሳፍን ደግሞ ክንዳችን ምን ያህል እንደሚፈርጥም ደግመን ደጋግመን ያየነው ነው። ይህም ተስፋ ይሰጠናል እንጂ ተስፋ አያስቆርጠንም። ችግሮችን ቀርፈን ህብረትን እውን ማድረግ እንችላለን። አሁንም የምንዘለው ግዳጅ አይደለም፣ ለሌላ ልንለጋው አንችልም። ከፊታችን ተደቅኖ ያለነውና ህብረትን እውን ለማድረግ ቆርጠን ከተነሳን ልንፈጽመው የምንችለው ግዳጅ ነው። ይህ ሐቁ ነውና ለህብረት ምስረታ ጥረት ቆርጠን እንነሳ እንላለን። የኢትዮጵያ ለኢትዮጵያ ህብረት፣ አገር አድነን ትግሉን የሚያጠናክር ህብረት፣ በጋራ ትግል ወያኔን እናስወግድ።
ሐውልቱ ጋጋታ ለበጎ ምግባሩ በቁም ነገር ጸንቶ ዳግመኛ ቢፈጠር የሚባለው ቀርቶ ለመጥፎው ለክፉ ሐውልት የሚቆምለት ያልነበረ ተደንቆ የነበር ሲገዛት ተረብነው ተማታ ሐውልቱ ጋጋታ የገለማ ግብሩ እንዲታወስ ባለም ድንጋዩ ሲገተር መታሰቢያው ሲቆም ለእንዲህ አይነቱ ሰው ሐውልት ያስተከለ የሰው ጉፋ ያንጂ ሰው ሱማን ማለ ተረብ ነው ተማታ ለማይገባው ሰው የሐውልት ጋጋታ ድፍን የዓለም ህዝብ ዓላማይ ብሎ ቅድ ከቀየሰ ሌላ ቃል የለውም በዚች በምድራችን አጋንንት ነገሰ። በሞት ቀለሚናት ቁሮ ጸጉሬና ሸማምሮ አሳይቶኝ ውበት አስሩጦ በሜዳ አስሩጦ በዳገት ሸወደኝ እርጅና ጊዜው ሲሞላለት እኔስ መቼ ዋዛ ዘነጋሁት ትቼ አጠፋሁት ነጩን በጥቁር ቀብቼ ቢሆንም ጉልበቴን ሸፈነው ከዘራ ደፋሩ ቀበጡ እርጅና እንዲኩራራ ቀለሚያት ቁሮ ጸጉሬን አሰማምሮ አሳይቶኝ ውበት አስሩጦ በሜዳ አስሩጦ በዳገት ሸወደኝ እርጅና ጊዜው ሲሞላለት እኔስ መቼ ዋዛ አንገቴን ቀልሼ ሄድኩኝ በቃሬዛ እኔስ መቼ ዋዛ ተኮፈስኩበት ደረስኩበት ሲለኝ ሳኩበት በሞት Thank you.
ሞት ላይቀር ፍርሃት አመጽ ላይቀር ምክንያት ከዳዊት ተመስገን ኖርዌይ ኦስሎ አገዛዙ ጥርስ የሌለው ውሻ መሆኑን ያወቀን በድዱ እንዲያላምጥ ለምንድነው የተሰጠው? የነን ሳስብ ትንሽ ያመጹን ጥያቄ አነሳና ፈጠኜ ጥቂት ዘለግላለ አፍታ ያለውን ነገር ላስረዳ ግድለኛል። የረጅም ዘመን አምባገነንነት ያስከተለውን የውያኔ ብዝበዛና ጭቆና የተንሰራፋበትን የፖለቲካ ሁኔታ በሰከነ አምሮና በተረጋጋ ሁኔታ ህዝብ ሲመረምረውና ሲያው ከቆየ በኋላ በውጤቱ ይህን እርምጃ ለማቀድ ይወሰነው። ይህን ስርዓት በሰላማዊ መንገድ መቀየር ማሰብ በመቱት ኢትዮጵያውን ወንድሞቻችን ደም መታጠብ ያህል ነው። ኢትዮጵያ ህዝብ የድል ባለቤት እስካልሆነ ድረስ ህዝባዊ አመጽ ተጀመረ እንጂ አልቆመም፣ ረመጡ ተዳፈነ እንጂ እሳቱ አልጠፋም። እንደ ሀገራችን ደፎ ዳቦ ዳር ዳሩ ብቻ ነው እየበሰለ ያለው ማሉ ሊጥ ሆኗል። አሁን እኮ ብዙ ስራ አይጠበቅብንም። ያንን የተዳፈነ እሳት እፍፍ ብሎ መቆስቆስ እንጂ በአመጽ ላይ ለመቆየት የሚፈልገው ነጻነቷ የተጠበቀ ዲሞክራሲያዊ ሀገር ለማስጓዝ የሚያበቃን የበጎ ምግባር ስንቅ ለማደራጀት ነው። ጎሳዎችን እስካሁን ካሉበት ሁኔታ በባሰ መልኩ ከሚያራርቅ ማንኛቸውም ድርጊት መታቀም ይኖርብናል። በአጠቃላይ ከባዱ እውነታው ወይም ትክክለኛው ግን ለብዙ አመታት በውጭም ሆነ በአገር ውስጥ ትኩረት ያልተሰጠው ትግል ለኢትዮጵያውያን ያተረፈውና ያስገኘው ነገር ቢኖር እየበዛ የመጣው የመጨቆኛ ህግና እየጠበበ የመጣው የመኖር መብት ብቻ ነው። ይህን እውነታ ለወያኔ የጀርባ አጥንት የሆኑት በተለያየ ሃይማኖት ውስጥም ሆነው በንግዱ ማህበረ ዘርፍ እየሰሩ ላሉ ይህን መረዳት ቀላል ላይሆን ይችላል። ምክንያቱም ልማት ልማት እያሉ ከኋላ ከበሮ ይዘው የሚመቱት እነዚህ ሀገራችን እየተከሰተ ያለው ሁኔታ የእድገት የፍትህና የሰላም ጎዳና ነው የሚሉት የስርዓቱ ዋና ተጠቃሚዎች ብቻ ናቸው። ላባደሩንና ብዙአኑን አይወክሉም። የኢትዮጵያ ህዝብ ለረጅም ዘመን ኃይል ስለተከለበት በአሁኑ ሰዓት በመኖርና ባለመኖር መካከል እየተካሄደ ያለው እውነታ ነው። በኢትዮጵያ ውስጥ ተወደደም ተጠላም ህዝባዊ አመጽን ትተው በሰላማዊ ትግል ተደራድረን ለውጥ እናመጣለን ማለት ለውያኔ ደጀን ወይም በእሳቱ ላይ ውሃ የመጨመር ያህል ነው። ይልቁኑ የተዳፈነውን እሳት መቆስቆስ ነው የሚያዋጣው እንጂ ወትሮ መልመጥመጥ መቻዋጣል። ከጠላት ጋር ጉሮሮ ለጉሮሮ ተያይዞ የሀገራችን ባለቤት እስከሚኮንበት ቀን መወያየት እንጂ ኢትዮጵያውያን በአሁኑ ወቅት ከዘረኝነት የጸዳ መንግስት እንዲኖረን ለማድረግ የሰላማዊ ትግሉ ምንም ውጤት እንዳላመጣ በተደጋጋሚ ታይቷል እየታየም ነው። በዚህ አጋጣሚ ላሳስብ የምፈልገው አመጽ ካለ አሸባሪ መባል መኖሩን ማወቃችን አይቀሬ ነው። ምክንያቱም መብት፣ ፍትህ፣ ነጻነት በሌለበት ቦታ ሁሉ አመጽ እንዳለው ሁሉ በመኖርና ባለመኖር መካከል በመታደርገው ትግል ሁሉ በተጓዳኝ ደግሞ ጠላት አሸባሪ ማለቱ ጀግኖች ለኢትዮጵያውያን ግልጽ ነው። ለመሆኑ አሸባሪነት ምንድነው? በዚህ ላይ ትንሽ ላክልበት። ብዙን ጊዜ እኔ ለመግለጽ የምፈልገው ኢትዮጵያውያን ብዙ ሊቃን አሏት እኔም ለማሳወቅ ሳይሆን ለማሳሰብ ነው። ሽብር ማለት እኔ ፈራው ከሚለው የላቲን ቃል እንደመጣና ቃሉም ለመጀመሪያ ጊዜ ጥቅም ላይ ያዋለው በፈረንሳይ አብዮት ጊዜ መንግስታዊ አሸባሪነትን ለመግለጽ እንደነበር ያመለክተናል። ይህንን ቃል በጥቅም ላይ ያዋሉት ጃካባውያን የሚባሉ የፈረንሳይ ጽንፈኛ አብዮተኞች ሲሆኑ አላማቸውም ህዝብን በማስጨነቅ በህዝብ ላይ የበላይነት ማግኘት ነበር። በአሁን ጊዜ በአገራችን ኢትዮጵያ እንደሚደረገው ማለት ነው። በፈረንሳይ የሽብር ዘመን የሚባለው እንደ አውሮፓውያን አቆጣጠር ከመስከረም 1793 እስከ ሐምሌ 1794 የቆየ ሲሆን በዚህ ወቅት የአብዮቱ ጠላቶች የተባሉ በሺዎች የሚቆጠሩ ፈረንሳውያን እንደተገደሉ ታሪክ ያስረዳል። ብሎም እንደሚታወቀው የአስቸኳይ ጊዜ አዋጅ እርምጃ በመጠቀም በአገራችን በአሁን ጊዜ ብዙ ህዝብ የዚህ ሰለባ ሆኗል። ህዝባዊ አመጽን ለማዳፈን እየተሞከረ እንደሆነ ይታወቃል። ነገር ግን አይችሉም። የትኛውም የአምባገነን አገዛዝ ገዢ ነኝ ስላለ ብቻ ወይም አዋጅ ስለታቀፈ እሱ ራሱ ከምንም ነጻ የሚሆንበት ነገር የለም። ለዚህ ፈሳሽና አላፊ ተጓዥ ክስተቶች ትውልዶች ትክክለኛውን የጉዞ ፈለግ የማሰናዳት ወይም ልዩ ቦይ የመቅደድ ኃላፊነት አለባቸው። ጠንካራ ዜጎች ከያሉበት የሚመጡና ህዝብን የሚያስተባብሩበት ወቅትም ይህ ሰዓት ነው። በነፍስ መፈተኛነት በተጠቀሰው የህይወት ለውጥ የጊዜው ክፍል ችግሩን ለመጋፈጥ ወይም እንዲሁ ለችግሩ ለመንበርከክ የምንቆምበት መድረክ ከራሳችን አልፎ የሀገርን ህልውና ይመለከታል። የኢትዮጵያን የተቃዋሚ ፓርቲዎች ሙሉ ለሙሉ ሊያጠፋን ከተቃረበው የጎሳ ፖለቲካ መታቀብ ይኖርብናል። ለመሆኑ ትግሉን ውጤት አልባ ሆኖ እንዲቆይ ለምን ተፈለገ? እንደሚመስለኝ ምክንያቱ ዘላቂና ጥራት ያለው የትግል ውጤት መነሻም መድረሻውም ጥራት ያለው ኢትዮጵያዊነት አስተሳሰብ ነው። ለምን ጠላት ትንፋሽ እንዲወስድ ጊዜ የተሰጠው ምክንያቱ ምንድን ነው? የጠላት መግዣው ዋጋ ስንት ነው ቢሉ ባበደሩት መጠን ነው አሉ። ለዚህ ነው አባውን ሰዓት በአገራችን ውስጥ በተለያየ ሃይማኖት አባቶች ነን የሚሉ ስለ ይቅርታ ስበኩ ተብለው እየሰበኩት ያሉት ይገርማል። ያለፈ ድግስ ማውራት የዕለት ራት አይሆንም እያሉ ነው። ጎበዝ የስልጣን ውጤት እንደምንዛሪው ነው። የሰው ማንነቱ ከሚለካበት መመዘኛ አንዱ በእጁ ላይ ባለው ስልጣን ተጠቅሞ በሚያደርገው ነገር ነው። እርግጥ ነው ስልጣን ምግባረ ብልሹ ያደርጋል ብዬ አላስብም። ፍርሃት ግን ምግባረ ብልሹ ሊያደርግ ይችላል። እንደምናቀው በብዙ ባለማችን ውስጥ በስልጣን ላይ ያሉ ሰዎች ስናይ ይህንን ነገር ነው እየጠቀሙ ያሉት። ምክንያቱም ስልጣኔን አጣለሁ በሚል የፈራሰው ምንም ነገር ከማድረግ ወደ ኋላ አይለም። ምንም ለማድረግ የማይመለስበትን የመምረጥ ኃላፊነት በራሱ ላይ ነው ያለው። መራብን የፈራ ስርቆትና ቀማኛነት ውስጥ ሊገባ እንደሚችል ሁሉ የስልጣን ጥማት ያለውም ሰው እንደዚሁ ነው። ጥቃትን የፈራ ቀድሞ ሊያጠቃ ይችላል። ልክ አሁን እንዳለው አመጽ ገና ለገና ይመጣል። በገና የሚል የኢትዮጵያ ህዝብ የስልጣን ባለቤት እንዲሆን የማይፈልጉ ጎጠኝነትን የሚያራምዱ ከጥንት ጠላታችን ጋር በማበር ጸረ ኢትዮጵያዊ በመሆን ሳልገፋ ልግፋ በሚል ሐሳብ ኢትዮጵያዊ የሆነው ሁሉ አሳዳጅ ሊሆኑ ችለዋል በቅተዋል። የትግል ውጤት ያንድ ጊዜ ክስተት ሳይሆን የሂደት ጉዳይ ነው። ማንኛውም ውጤትን በመንፈልግበት የህይወት አቅጣጫ ካለማቋረጥ ልንራመድ ወደሚቀጥለው ደረጃ ለማለፍ ጥረት ማድረግ አለብን። ውጤት አንድ ደረጃ ካልደረስኩ አልረጋጋም ማለት ሳይሆን ጉዞውን በመጀመራችንና በሂደት ላይ በመሆናችን መርካትና መረጋጋት ይመስለኛል። በዚህም ዘርፈ ብዙ በሆነ የውጤት ጉዞ ውስጥ መስመር በያዙልን ትግል ዙሪያ በመገስገስ ወደ ኋላ የቀሩትን የትግል ውጤት ደግሞ የበለጠ ለማሻሻል መንገድ በመፈለግ ልንቀጥል ይገባናል። ዘርፈ ብዙ የሆነው የትግል ውጤት ምስጢር ዘርፈ ብዙ የሆነ ጥረትና ትጋት ይጠይቃል። አሁን በአሁን ጊዜ የሀገራችን እድገት እያሽቆለቆለ ይገኛል። ወጣቱ በስደት ላይ በሞት እያለቀ ነው። ስራ አጥነት ከመቼውም በላይ የከፋ ደረጃ እየደረሰ ይገኛል። ኑሮ ተወዷል፣ ዶች መኖር አልቻልንም እያሉ የሚጮቱን የሰዎችን መንፈስ ሁላችንም ልንከፍሎ ይገባል። ያን ጊዜ ነው ጩኸቱ ውጤት የሚያመጣው። ያን ጊዜ ነው ድር ቢያብር አንበሳ ያስር የሚባለው ነገር የሚሆነው። እኛ ባይሳካስ በሚል ቅድመ ሐሳብ የተገታን ሳይጀመር የቆመን ሳንራመድ የተሰናከልን ሳንሞክር ደግሞ የከሸፈብን መሆን የለብንም። ዋ ተመልሶ ወደ ኋላ ቢሄድ ቢፈስ ወፎች አለ ክንፍ ቢበሩ ቁራ እንደ በረዶ ቢነጣ ጠላት ወዳጅ ሊሆን እንደማይችል እወቅ። ወይራ ጠማማነቱን ቢተው ነብር ዥንጉርጉርነቱን ቢለቅ ወያኔ ክፋታቸውን አይተውም። ስለዚህ የተኛ ንቃ። ለፌ ወለፌ በሚሉ ሆድ አደሮች በእኛ ላይ የሚወረውሩትን የተቃውሞ ድንጋይ የስልጣን መሰረት ለመጣል የምንጠቀምበት የእኛነታችን ውጤት ነው። ያለምነውን ወይም መጀመርነውን ህዝባዊ አመጽ መኖር ሆኖ ጊዜ ቢወስድም መጀመሪያ ከኛ የሚጠበቀው ሞት ላይቀር ፍርሃት የሚለውን ደጀን ማንገብ ይኖርብናል። እነዚህ ነገሮች እንዲሳኩልን ከፈለግን ካለብን የመውደቅ ፍርሃት ይልቅ ለውጤት ያለን ፍላጎት መሆን አለበት። እርግጥ ሰው ሁሉ በሚጋራው የመድረሻ ጉዞ ውስጥ ማንንም የማይመር አንድ ክፉ ችግር አለ። እርሱም የፍርሃት ችግር ነው። ሁላችንም ቢሆን ባንድም ሆነ በሌላ መንገድ የምንፈራቸው ነገሮች አሉ። የመውደቅ ፍርሃት፣ ውጤት የማጣት ፍርሃት፣ ጀምሮ የማቋረጥ ፍርሃት፣ ከዚህ ሁሉ ጋር የሚጋራንን ፍርሃት የተሰኘውን ተራራ አልፎ ወደ ተፈለገበት ዓላማ ለመዝለቅ ብሎም ወደ ግባችን ለመድረስ ያለን የውስጥ ፍላጎት ካለብን ስጋትና ፍርሃት በብዙ እጥፍ ሊጠነክር ይገባል። ግልባጭና ቀጂ ነገር ይዞ ኢትዮጵያዊ ነኝ እያለው ከመፎከር እውነተኛ ኢትዮጵያዊነትን አንግቦ ውጤት ማጣት ይሻላል። እውነተኛ ኢትዮጵያዊነትን አንግቦ ውጤት ማጣት ደግሞ የለም። የወያኔ አምባገነን አገዛዝ በተባበረ ትግል እናስወግዳለን።
በእናት ላይ ሞግዚት ከዘለዳው ኑሮን የሚጠላ ኑሮውን ይገፋል፣ ሞትን የሚጠላ ሞትን ይደግፋል። ፍቅር በራሱ ኃይል መውደድን ሲወደው ጥላቻን ከጎኑ በእጁ ጨብጦ ነው። መውደድ ጨክኖበት ገፍትሮ ሲጥለው አፍቃሪ ይሆናል ፍቅር ለሚጠላው። ያፈቀረን ንቆ የጠላን የሚያፈቅር እንደ ፍቅር ድንፈፍ ከቶ የለም ባገር። የማያገኘውን ሲከጅለው ኖሮ ያገኘውን ጠልቶ ካጠገቡ አኑሮ ይናውዛል ላይኑ ያያል ተንሸዋሮ። ይመጣና አዲሱ ፍቅር ፍቅር ባይ ዘመን ያጅነውና ያለፈን ሳያይ ታሪክን ሳይሰማ ሁኔታን ሳያጤን ዳግም እንደገና ይላል እኔን እኔን። ያፈቀሩት ሲገድል እንዳለው ገሞራው እርግጥ ነው መሞቱ ሰካራም ባልኮሉ ወዶት ፉት ባለው። ገንዘብ የወደደ ከነፍሱ አስበልጦ ባይኑ እንደዞረበት ይሞታል አንጋጦ። ለጥቃት የማይቆም የማይጎፈን ነው ቢኖርም ቢሞትም ድንጋይ ሸክም ቻይ ነው። ተጨማሪ የሚሻ በእናት ላይ ሞግዚት ሳይገባው ይሞታል የሰው ሰውነት። ሆዴ ሁሉን ቻዩ ከዘለዳው መቁረጥ መቆራረጥ ራበኝ ማለቱ መላ ዘዴ ሆኗል ለሆዴ ብላቱ። ይንቋረራል ጮሆ የለውም ቃላት ራቡን ጥማቱን ይናገርበት። ጋባ አይቻልም ሆድ ሲቆዛዘር راب ماندنو بایر سی وطر و دیکن تلتلو بای بلا میچو حال بامروتو تتالو بنفاس ملیتو بنفاس فراشو خود هلون چای اکال اما کیو تا گاشو من نفافات مگبو هل گبال گبا یشو وجو مرکو ی نفاس سلبا لونت تناگاریو امه چی لوایو استی هم بایو هلون نگر چایو خودی فردبت باسسو گسسو سیو هلل تایبت سو باگرو هنو بیت ببرو هنو گرمان نامو گسو چرارون برارگی بهاگره کرسو یمیامر مسلوات چو لهور فیتی ستو سکم مربات چو بمیزان لکتو هفتا مجلدها مچه تلمنو سکونت تطنجی اززان یمیهونو ویانی سو عینن مچه تلو یوکال ویانی سو جورون مچه تلو یوکال خودن نو بامروتو یمی چاوت بد ایان کراتت لکر سنناک افت کلم مکتن ناو دامسو عند نو عندم لأییتا علیم لسلت تزگاشتو یال تک اماج کرت نو خود هلون چای فطور طبایون تنستو عدر للیبا یلای ورون کفتو
Yeah.